የአሜሪካ ድምፅ ራዲዮ ጣቢያ ነው።
Today, the national carrier has become the largest aviation group.
ዛሬ የኢትዮጵያ አየር መንገድ ትልቁ የበረራ ቡድንና በአፍሪካ በከፍተኛ ፍጥነት የሚያድግ አየር መንገድ ሆኗል። ከብቃትና ካንጸባራቂ የሥራ ስኬት ጋር
የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ናቸው። አዲሱን የኢትዮጵያ አየር መንገድ የቃ ማራገፊያና መጫኛ ጣቢያ ተርሚናል በመረቁበት ጊዜ ከተናገሩት የተወሰደ ነው። ዝርዝሩን በእለቱ አብይ ርዕስ ይዘናል።
የተባበረው የአረብ ኤሚሬት ተጠርጣሪ አሸባሪዎችን ከየመን ወደ አሰብ ኤርትራ በድብቅ እስር ቤት አዛውራለች ሲሉ የቀድሞ ታሳሪዎችንና የየመን ባለስልጣናት ተናገሩ ይላል። የዚህንም ዝርዝር ይዘናል በመጽሔቱ ክፍለ ጊዜ እናቀርባለን።
ቀደም ሲል ከተሰሙት በተጨማሪ ከዜናዎቹ መካከል ዩናይትድ ስቴትስ ከስድስት ሙስሊም አገሮች የሚገቡ ቪዛ አመልካቾችን አዲስ ደንብ ማውጣቷ ተገለጠ። እንደገና ዩናይትድ ስቴትስ የአውሮፕላን ማረፊያ ጣቢያዎች አካባቢ ያለውን ጥበቃ እያጠናከረች ነው። የኢራቅ ኃይሎች ደግሞ የሞሱል መስጊድ መልሰው በቁጥጥር ስር አዋሉ የሚሉ ዋና ዋናዎቹ ናቸው።
ሳምንታዊውን ቅንብሮች፣ ባህልና ማህበረሰብን፣ የተፈጥሮ አካባቢ፣ ሳይንስና ህይወትን እንዲሁም ሌሎች በርከት ያሉ ዘገባዎችና የስልክ አስተያየቶቻችሁን አክለን ሐሙስ ሰኔ 22 2009 ዓ ም ተረኛ አስተናጋጆች አሉላ ከበደና
አዲሱ አበበንም ፕሮዲሰራችን ብርሃን ኃይሉ ነች። የስርጭት መሐንዲሱም በስፍራው ይገኛል። አብረን እናምሽ። በቅድሚያ የምሽቱን የዓለም ዜና እናሰማለን። ዩናይትድ ስቴትስ የሚበዛው ህዝባቸው ሙስሊም ለሆኑ ለስድስት አገሮች የመግቢያ ቪዛ አመልካቾች አዳዲስ ደንቦችን ስራ ላይ ልታውል ነው። በአዲሱ ደንብ መሰረት አመልካቾች ቪዛውን ለማግኘት አሜሪካ ውስጥ ከቅርብ ቤተሰብ ወይም ከንግድ ድርጅት ጋር ግንኙነት ሊኖራቸው እንደሚገባ ጠቁመዋል። ይፋ ያልተደረገው ነገር ትናንት ረቡዕ አሶሺየትድ ፕሬስ እና ሮይተርስ ያገኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ኬብል ከሶማሊያ፣ ከሱዳን፣ ከሊቢያ፣ ከኢራን፣ ከሶሪያና ከየመን የአሜሪካ መግቢያ ቪዛ ማግኘት የሚያመለክቱ ሰዎች የዩናይትድ ስቴትስ ኤምባሲዎች እንዴት እንደሚያስተናግዱ ዝርዝር መመሪያ አውጥቷል። የቪዛ አመልካቾቹ ወላጅ፣ ባለቤት፣ ልጅ፣ ከ18 ዓመት በላይ የሆነ ወይም የሆናት ልጅ፣ አማች፣ እህት፣ ወንድም ከእነዚህ አንዱ ሊኖራቸው እንደሚገባ አዲሱ መመሪያ ይዘረዝራል። የቢዝነስ ግንኙነትን በተመለከተ ደግሞ የቪዛ አመልካቾቹ ከጉዞ እገዳው አጭበርብሮ ለማምለጥ በውሸት በተዘጋጀ ሳይሆን መደበኛና በሰነድ የተረጋገጠ ግንኙነት እንዳላቸው የሚያረጋግጥ መሆን አለበት። መመሪያው ዛሬ ሐሙስ በዋሽንግተን አቆጣጠር ከምሽቱ 2 ሰዓት ላይ ተግባራዊ እንደሚሆን አሶሺየትድ ፕሬስ ዘግቧል።
በተያያዘ ዜና ዩናይትድ ስቴትስ ወደ አገር ውስጥ የሚገቡ በየአውሮፕላን ማረፊያዎቿ የውጭ አገር መንገደኞችን የተመለከተ የጸጥታ ጥበቃ እያጠናከረች ነው። ይሁንና ለአሁኑ በላፕቶፕ ኮምፒውተሮች ላይ የተጣለውን እገዳ አላሰፋችም ይላል ዘጋቢያችን ሪቻርድ ግሪን ባጠናቀረው ዘገባ። አዳነች ፍሳዬ ይዛ ቀርባለች።
ተሳፋሪዎች በጥብቅ ሊመረመሩ ይችላሉ። የኤሌክትሮኒክ እቃዎችም እንደዚሁ። በአይሮፕላኖችና ተርሚናሎች አካባቢ የጸጥታ ጥበቃ ይጠናከራል። ውሾች ፈንጂዎችንና ኬሚካሎችን በማሽተት ሙያ ሰልጥነዋል። አዲሶቹ እርምጃዎች ቀስ በቀስ በቀጣዮቹ ጥቂት ወራት ውስጥ በተግባር እንደሚውሉ የአገር ውስጥ ደህንነት ጥበቃ ሚኒስትር ጆን ኬሊ ትላንት ተናግረዋል።
Our enemies are constantly working to find new methods for disguising explosives, recruiting insiders, and hijacking aircraft. I've made a point to talk with everyone I can about securing aviation. I've met with our international partners. I've met with our industry leaders. I've met with our private sector stakeholders. My conclusion is this. It is time that we raise the global baseline of aviation security.
የዩናይትድ ስቴትስ የአገር ውስጥ ደህንነት ጥበቃ ሚኒስቴር በአሁኑ ወቅት በላፕቶፕ ኮምፒውተሮች ላይ የተደረገውን እገዳ አላሰፋም። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ፈንጂዎችን በላፕቶፕ ኮምፒውተሮች ውስጥ የመደበቅ እቅድ እንዳለው የሚገልጽ መረጃ በመገኘቱ ከ8 የአፍሪካና የመካከለኛ ምስራቅ አገሮች አይሮፕላን ማረፊያዎች የሚነሱ አይሮፕላኖች ውስጥ ላፕቶፕ ኮምፒውተሮች እንዳይገቡ ባለፈው መጋቢት ወር እንደታገደ የሚታወቅ ነው። የዩናይትድ ስቴትስ ባለሥልጣኖች ከአውሮፓ በሚነሱ አይሮፕላኖችም ላይ ላፕቶፖችን ለማገድ አቅደው ነበር። ይሁንና አንዳንድ አየር መንገዶች ላፕቶፖችና ሌሎች ኤሌክትሮኒኮች ለሥራ ጉዳይ ለሚጓዙ መንገደኞች እጅግ አስፈላጊ መሆናቸውን በመግለጽ ያለመቀበል አዝማሚያ ያሳዩ። አዲሶቹ የጸጥታ እርምጃዎች በ105 ሀገሮች ያሉትን 280 አይሮፕላን ማረፊያዎችን ይመለከታሉ። የውጭ ሀገራት አየር መንገዶች አዲሶቹን እርምጃዎች ለማጠናከርና የኤሌክትሮኒክ እቃዎችን የመመርመር ብቃታቸውን ከፍ ለማድረግ የ120 ቀናት ጊዜ ተሰጥቷቸዋል። አዲሶቹ እርምጃዎች ካልተከበሩ ተጨማሪ የጸጥታ እገዳ ሊጣልባቸው እንደሚችልና ወደ አሜሪካ አየር መንገዶች እንዳይገቡ ሊደረግ እንደሚችል የአገር ውስጥ የጸጥታ ጥበቃ ሚኒስቴር አስታውቋል።
የኢራቅ ኃይሎች ዛሬ ሐሙስ ታሪካዊውን የሙሱል መስጂድ በቁጥጥር ስር ማዋላቸውን ኢራቅ አስታውቃለች። ይህ ስፍራ ከሶስት ዓመታት በፊት ራሱን እስላማዊ መንግሥት ብሎ የሚጠራው አማጺ ቡድን የንግሥናውን ቦታ አድርጎ እንደነበር አይዘነጋም። ነውጠኞቹ ይህን የ850 ዓመት ዕድሜ ያለውን ታላቁን የአልኑሪ መስጊድ 45 ሜትር ርዝማኔ ካለው ጣሪያ ጋር በ8 ወራቱ ውጊያ ወቅት እንዳልነበር አድርገው ማውደማቸው አይዘነጋም። በዩናይትድ ስቴትስ መራሹ ጣምራ ሰራዊት የሚታገዘው የኢራቅ ኃይል የአየር ጥቃት ዋናው ግቡ እንደ አውሮፓ አቆጣጠር በ2014 በእስላማዊ ተዋጊዎች ቁጥጥር ስር ያዋለችዋን ታሪካዊቷንና ጥንታዊቷን ምዕራባዊ ሞሱል ከተማ ጨርሶ ለማስወጣት የታቀደ ነው። ጠቅላይ ሚኒስትር ሃይደር አልአባዲ እንደተናገሩት መስጊዱን ማውደምና ማቃጠል የእስላማዊ ቡድኑን ሽንፈት የሚያመለክት ነው።
የአውስትራሊያ ፖሊሶች ታሪካዊ በተባለ የወሲብ ጥቃትን አስመልክቶ በተወነጀሉ አንድ የቫቲካን ባለስልጣን ላይ ክስ መሰረቱ። ክሱ በካቶሊካዊቷ ቤተ ክርስቲያን ውስጥ አለ የሚባለውን ወሲባዊ ወከባ ለማስቀረት ቃል በገቡት በሊቀነ ጳጳሱ አቡነ ፍራንሲስ ላይ ከፍተኛ ጫና እንደሚፈጥርባቸውም ተመልክቷል። በካርዲናል ጆርጅ ፔል ላይ የተመሰረተው ክስ ባለስልጣናት ተደጋጋሚ ቅሬታ ተሰንዝሮባቸዋል ከማለት ባለፈ የሰጡት ዝርዝር የለም። የአባ ፍራንሲስ ልዩ አቃቤ ንዋይና አማካሪ ሆነው የሚያገለግሉ ካርዲናል ፔል በመጪው ሐምሌ 11 ቀን ሜልበርን ፍርድ ቤት እንዲቀርቡም ታዘዋል። አባ ፍራንሲስም ለተከሳሹ ካርዲናል ፔል ለጊዜው ከስራ ውጪ ሆነው እንዲቆዩ ፈቅደውላቸዋል ሲሉ የቫቲካኑ አፈቀላጤ ግሬግ በርክ አመልክተዋል።
የቻይና ፕሬዝዳንት ሲ ዩንግ ለሶስት ቀናት ጉብኝት ሆንግ ኮንግ ገቡ። ፕሬዝዳንቱ ወደ ቂያ የተጓዙት ግዛቲቱ ከብሪታንያ ቅኝ ግዛትነት ለቻይና የተመለሰችበትን 20ኛ ዓመት ምክንያት በማድረግ ነው። ፕሬዚዳንቱ በዚህ የሆንግ ኮንግ ቆይታቸው ከነገ በስቲያ በሚከናወነው የሆንግ ኮንግ የመጀመሪያ ሴት መሪ ካሪ ላም የቃለ መሐላ ስነ ስርዓትም ላይ ይገኛሉ። በመላ ከተማይቱ የተጠናከረ የጸጥታ ጥበቃ ያለ ሲሆን ፕሬዚዳንት ሲ ዩፒንግ ሆንግ ኮንግ ከመግባታቸው ቀደም ሲል ፖሊስ በርካታ ተቃዋሚዎችን ማሰሩ ታውቋል። ሰሞኑን በርካታ የተቃውሞ ሰልፎች እንደሚደረጉና በተለይ ደግሞ ወትሮም በየዓመቱ የከበዱ ሰልፎች በሚደረግበት የነገው በስቲያ ቅዳሜ ቀን ሰፊ ተቃውሞ ሊታይ እንደሚችል ተገልጧል። ቻይና ለሆንግ ኮንግ የተወሰኑ ሲቪልና የፖለቲካ ራስ ገዝ ነጻነቶችን ለቀቅ እንደምታደርግ ቃል ገብታ የአንድ ሀገር ሁለት ስርዓቶች ፖሊሲ ከተማይቱን ላለፉት 20 ዓመታት ብታስተናግድም በቅርቡ የተከሰቱትን አይነት 5 መጽሐፍ ሻጮችን ማሰርን የመሳሰሉ እርምጃዎች ያ የራስ ገዝ መብት እየተሸረሸረ ሊሆን ይችላል የሚል ከፍተኛ ስጋት ብዙዎች ዘንድ ተፈጥሯል። ሚስተር ሲ ዛሬ ሲናገሩ ቻይና በአንድ አገር ሁለት ስርዓቶች ስር የተጠናከረ ልማት እንዲሰፍን ለማድረግ በርትተው እንደሚሰሩ አመልክተዋል።
በመጨረሻም የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ ረቂቅ አዋጅ የሚኒስትሮች ምክር ቤት አጽድቆ ወደ ሕዝብ ተወካዮች ምክር ቤት መርቶታል። ሰኔ 22 ዛሬ ማለት ነው የተሰበሰበው ምክር ቤት ረቂቁን ለሕግና አስተዳደር ጉዳዮች ለከተማ ጉዳዮች ቋሚ ኮሚቴ ነው የመራው ተብሏል። ምክር ቤቱ ለእረፍት ሊዘጋ አንድ ሳምንት ብቻ የቀረው በመሆኑ ውይይት ሳይደረግበት እንዲጸድቅ እንደማይደረግ አፈጉባኤው አባዱላ ግምዳ ለአባላቱ ተናግረዋል። በኋላ ዝርዝር ዘገባ ይኖረናል። አድማጮች፣ ለምሽቱ የዓለም ዜና የተያዘው ክፍለ ጊዜ በዚሁ ያበቃ።
ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። እያስተናገድናችሁ ያለነው አዲሱ አበበና
አቀናባሪዎቻችን ብርሃን ኃይሉና ተባባሪዋ ፋሲል ገበየው እንዲሁም የቴክኒክ መሐንዲሱ ኦድሬስ ሪገስ፣ እኔም ማስተናገጃችሁ አሉላ ከበደ። በሰዓቱ የዓለም ዜና የጀመረው የሐሙስ ሰኔ 22/2009 ዓ.ም ስርጭታችን የተለያዩ ለትንታኔ የተመረጡ የዜና ዘገባዎችና ልዩ ልዩ ቅንብሮችን ያስከትላል። ወደ ምሽቱ አቢር እስከ መሄዳችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ኮዲዩ ባጫጭሩና ሰማ።
ታሪኩ ብዙ ነገሮችን ይዳሳል። ትዳርን፣ ስደትን፣ ፍቅርን፣ ቂምን፣ ውድቀትን እንዲሁም ሰክሰስን
በውስጣችን የተቀመጠው የኪነ ጥበብ ስትተኛ የሚቀሰቅስ ነገር አለና ዝም ብለህ ከውስጥ አራክፈህ ማትቶ ተሸክመው የመጣው ምን ጊዜም እሱ ሁለታችንንም ሰላም ይነሳናልና
ታዋቂና
አዲስ ሽማ ነበር። ታዋቂና አዳዲስ ተዋናዮች ለምን እንደምሻማ አስረዳለሁ። አዲስ በኋላ አዳዲስ ተዋናዮች የተሳተፉበት በቅርቡም ለተመልካቾች የተዋወቀ ተከታታይ የቴሌቪዥን ድራማ ነው። ሰንሰለት ይሰኛል። የሰማችኋቸውም የቀደመው የፊልሙ ደራሲና ዳይሬክተር ተመስገን አፈወርቅ፣ ሁለተኛው ደግሞ የፊልሙ ስም ዳይሬክተር ነው ቴዎድሮስ ለገሰ ነው። ሁለተኛው አጋማሽ ባህልና ማህበረሰብ ተጠብቋቸው ግልጽ ይሆን አዲሱ ለምን እንዳደረኩ
በኋላ እንመከራለን። ቀጥሎ ደግሞ ያለውን ቅምሻ እናሰማ።
አሁን ልማት ያስፈልጋል። ነገር ግን ሊሞት የማይገባውን ከትውልድ ወደ ትውልድ የሚያልፈውን የአገር ሀብት አደጋ ላይ በመጣል ሊሆን አይገባም።
የውሃና የአካባቢ ጥበቃ የሲቪል ምህንድስና ባለሙያ ዶክተር ስዩም ያሚ ናቸው የሰማችኋቸው። የሐዋሳ ሐይቅ ብክለት ደቀነ ስለተባለ ስጋት ከተናገሩት የወሰድነው ነው። በምሽቱ ሳይንስና ሕይወት ፕሮግራም ላይ ይቀርባል። አድማጮች፣ አሁን አብይ ርዕስ።
የኢትዮጵያ አየር መንገድ በመንግስት ቁጥጥር ስር ያሉ ኩባንያዎች ስኬታማ አይሆኑም የሚለውን አስተሳሰብ አሸንፈዋል ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናገሩ። ጠቅላይ ሚኒስትሩ ካሁን ካለው ጋር ተዳምሮ በአፍሪቃ ትልቁ የሆነውን የአየር መንገዱን የእቃ ማራገፊያና መጫኛ ጣቢያ ወይንም ካርጎ ተርሚናል ዛሬ መርቀዋል። እስክንድር ፍሬው ተከታትሎታል።
ዛሬ በተካሄደው የምረቃ ስነ ስርዓት ላይ እንደተገለጸው የኢትዮጵያ አየር መንገድ ወደ ሌላ አዲስ ምዕራፍ ተሸጋግሯል። በአዲሱ የእቃ ማውረጃና መጫኛ ጣቢያ ወይም ካርጎ ተርሚናል ግንባታ ምክንያት አዲሱን ተርሚናል የመረቁት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከትናንት እስከ ዛሬ የዘለቀውን የአየር መንገዱን እድገት አወድሰዋል። ይህንን ስኬትም የመንግስታቸውን የኢኮኖሚ ፖሊሲ ትክክለኛነት ለማሳየት ተጠቅመዋል። በርካታ የኢኮኖሚ ዘርፎች በመንግስት መያዛቸውን በተመለከተ የሚቀርበውን ትችት በማስተባበል
Today the national carrier has become the largest aviation group.
ዛሬ የኢትዮጵያ አየር መንገድ ትልቁ የበረራ ቡድንና በአፍሪቃ በከፍተኛ ፍጥነት የሚያድግ አየር መንገድ ሆኗል። ከብቃትና ከአንጸባራቂ የሥራ ስኬት ጋር ስኬቱም በሀገሬ እንደዚሁም በአጠቃላይ በአፍሪካ ለሚገኙ በመንግሥት ለተያዙ ተቋማት ማነቃቂያ ነው። በመንግሥት የተያዙ ኩባንያዎች ስኬታማ አይሆኑም የሚለውን አመለካከት አሸንፋቸዋል። ነገር ግን ስኬታማ ይሆናሉ፣ የሚያስፈልጋቸው አመራር ብቻ ነው። ለዚህም አመሰግናለሁ።
ጠቅላይ ሚኒስትሩ በዚሁ ንግግራቸው አየር መንገዱ በልዩ ልዩ ዘርፎች ያበረከተውና ሊያበረክተው የሚችለው አስተዋጽኦ ከፍተኛ መሆኑን አመልክተዋል።
Today the AU summit and other international conferences, trade fairs.
ዛሬ የአፍሪካ ህብረት የመሪዎች ስብሰባ፣ ሌሎች ዓለም አቀፍ ጉባኤዎች፣ የንግድ ትርኢቶችና የተለያዩ ዝግጅቶች በኢትዮጵያ አስተናጋጅነት የሚካሄዱት በሀገር ውስጥ ባለ አስተማማኝ ሁኔታና የፓን አፍሪካ አየር መንገድ የሆነው የኢትዮጵያ አየር መንገድ በዓለም አቀፍ ደረጃ ከ95 ወደሚበልጡ መዳረሻዎች በሚያደርገው ያልተቋረጠና አስተማማኝ በረራ ምክንያት ነው። ለሙቀት መጠን መለዋወጥ የሚጋለጡ ምርቶችን ለማቆየት የሚያስችሉ የተለያዩ ክፍሎች ያሉት ይህ ዘመናዊ የእቃ ማራገፊያና መጫኛ ጣቢያ አሁን ካለው ተርሚናል ጋር በመሆን የውጭ ንግድ ዘርፉን ያሰፋል። በሀገራችን ኢንዱስትሪ መር የሆነ የኢኮኖሚ ትራንስፎርሜሽን ለማካሄድ ካላት እቅድ አንጻርም ስኬት ያስገኛል።
አዲሱ የእቃ ማራገፊያና መጫኛ ጣቢያ ወይም ካርጎ ተርሚናል አሁን ካለው ጋር ተዳምሮ በዓመት 1 ሚሊዮን ቶን እቃ የማስተናገድ አቅም እንደሚኖረው ተገልጿል። ይህንን ያስታወሱት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ተወልደ ገብረ ማርያም በዚሁ ግንባታ ምክንያት አየር መንገዱ ከቀደሙት ተርታ መሰለፉን ተናግረዋል።
What a great day for all of us at Ethiopian Airlines. And I think for all of us, citizens of this great nation.
በኢትዮጵያ አየር መንገድ ላለነውና የዚህች ታላቅ አገር ዜጎች ለሆነው በሙሉ ባደጉት በአምስተርዳም በሲንጋፖር በሆንግ ኮንግና በመሳሰሉት ካሉት ጋር የሚወዳደር ማራገፊያና መጫኛ ጣቢያ ምረቃን በማክበራችን እንዴት ታላቀን ነው። ይህ በአፍሪካ ትልቁ ማራገፊያና መጫኛ ብቻ አይደለም፣ በዓለም እጅግ ከላቁት አንዱም ጭምር ነው።
የአዲሱ ተርሚናል ሁለተኛ ምዕራፍ ግንባታ ሲጠናቀቅ ደግሞ አየር መንገዱ ተጨማሪ 600 ሺህ ቶን የማስተናገድ አቅም እንደሚኖረው ተመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የመጽሔቱን ክፍለ ጊዜ ነበር የተከታተላችሁት። ወደሚቀጥለው እናልፋለን።
በቀድሞ ታሳሪዎችና የየመን ባለሥልጣናት መግለጫ መሠረት የተባበረው የአረብ ራቢጣ ተጠርጣሪ አሸባሪዎችን ከየመን ወደ አሰብ ኤርትራ ድብቅ እስር ቤት አዛውራለች። በቀይ ባህር ጠረፍ ላይ የሚገኘው ምስጢራዊ እስር ቤት ሰቆቃና ግፍ በብዛት ይፈጸምባቸዋል ከሚባሉ በአካባቢው ከተቋቋሙ በርካታ እስር ቤቶች መረብ አንደኛው መሆኑን አሶሺየትድ ፕሬስ የዜና ወኪልና ሂውማን ራይትስ ዋች ያካሄዱት ምርመራ አጋልጠዋል ይላል። በሂውማን ራይትስ ዋች ጥናቱን ያደረጉት ክሪስቲን ቤክለርን እንዳስረዱት የተባበሩት የአረብ ራቢጣና የየመን ሸሪኮች ታሳሪዎቹ የሚመለከቷቸው በየመን የአልቃይዳ አሸባሪዎችን እየተዋጋች ያለችውን የአረብ ራቢጣ ጥረቶች ለማክሸፍ የሚንቀሳቀሱ ከባድ የሽብር ወንጀለኞች አድርገው ነው። የሂውማን ራይትስ ዋች ተመራማሪዎች በስድስት ወራት ጊዜ ውስጥ በእስረኞች ላይ የሚፈጸመውን የመብት ጥሰት ለመዘገብ የመንን ጎብኝተዋል። ሳሌም ሰሎሞን ተከታዩን ሰፋ ያለ ዘገባ አጠናቅራለች። ሰለሞን ክፍሌ ይዞ ቀርቧል።
በሂውማን ራይትስ ዋች ጥናቱን ያደረገው የክሪስቲን ቤከርሊ ቡድን አንዳንዶቹ እስረኞች የአረብ ራቢጣ ባለፉት ሁለት ዓመታት ግድም ወታደራዊ መደብ አቋቁሞ እየተንቀሳቀሰ ወዳለበት ወደ አሰብ መወሰዳቸውን ደርሶበታል። ራቢጣው ምን ያህል እስረኞች ያሉት መሆኑን ጨምሮ አንዳንድ ዝርዝር ጉዳዮችን ግን ማረጋገጥ አይቻልም። ምክንያቱም ወደ እስር ቤቱ መግባት ስለማይቻልና የሁለቱም ማለት የተባበረው የአረብ ራቢጣና የኤርትራ ባለሥልጣናትም የእስር ቤቱን መኖር ስለማያምኑና ስለሚያስተባብሉ ነው። ክሪስቲን ቤከር ሊያስረዳሉ።
ከእስረኞቹ ቤተሰቦቹም ሆነ ጉዳዩን ከሚከታተሉ ነጻ ወገኖች ጋር ፈጽሞ ግልጽነት ወይም ግንኙነት የለም። በርካታ እስር ቤቶች ናቸው ያሉት። ማንም ሊገባባቸውና በውስጡ ያለውን ሁኔታ ማየት የማይቻልባቸው ማየት የሚችሉት አሳሪዎቻቸውና በውስጡ ያሉ እስረኞች ብቻ ናቸው።
ሂውማን ራይትስ ዋች በቀጥታ ወደ እስር ቤቶቹ መግባት ባለመቻሉ ሪፖርቱን መሠረት ያደረገው ከቀድሞ ታሳሪዎች ጋር ባካሄዳቸው ቃለ ምልልሶች፣ ጠበቆችና በየመን ባለሥልጣናት ላይ ነው። አሶሲየትድ ፕሬስ የዜና ወኪልም ሪፖርቱን ለማጠናቀር ተመሳሳይ ዘዴ ተጠቅሟል። የእስር ቤቶቹን መረብ ስፋት፣ የታሳሪዎቹን አያያዝና እስር ቤቱ አሰብ ውስጥ መገኘቱን በተመለከተም የደረሰበት ድምዳሜ ከሂውማን ራይትስ ዋች ጋር ይጣጣማል። የተባበረው የአረብ ራቢጣ በሳውዲ የሚመራው ጥምረት የየመኑን ሁቲ ሽምቅ ተዋጊዎች ለማጥፋት እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ.ም ከተቋቋመ ጀምሮ የኅብረቱ አባል ነው። ሂውማን ራይትስ ዋች እንደሚለው ግን የጥምረቱ ጥረት መጥፎ ጎንም አለው። የተባበረው የአረብ ራቢጣ የመን በሚገኙ ይፋ ባልሆኑ እስር ቤቶች ውስጥ ሰቆቃ ይፈጽማል፣ ታሳሪዎችንም ከቀረው ዓለም ጋር እንዳይገናኙ ያደርጋል ሲል ለሰብአዊ መብቶች ተከራካሪው ሂውማን ራይትስ ዋች ይከሳል። ድርጅቱ አራት ሕፃናትን ጨምሮ 49 ሰዎች መታሰራቸውን ወይም በኃይል የደረሱበት እንዳይታወቅ መደረጋቸውን፣ 38 ሌሎች በራቢጣው ኃይሎች በታገዙ የየመን ወታደሮች መታሰራቸውንም ዘርዝሯል። ዘመዶቻቸው ለድብደባ መዳረጋቸውን፣ ድብደባው የተፈጸመባቸው ደግሞ በጡጫና በብረት ዘንግ እንዲሁም በኤሌክትሪክ ሽቦ ንዝረት መሆኑን፣ እርቃናቸውን እንዲቆዩ መደረጋቸውንና የቤተሰብ አባላትም ላይ ዛቻና ማስፈራሪያ እንደሚካሄድ የታሳሪ ቤተሰቦች ለሂውማን ራይትስ ዋች አስረድተዋል። እንደገና ክሪስቲን ቤከርሊ
የተባበረው የአረብ ራቢጣ በብዛት በእነዚህ ወንጀሎች የሚከሰሱትን የየመን ኃይሎች ይረዳል። ራሱ ራቢጣውም ቢሆን ስውር እስር ቤቶችን ማስተዳደርን ጨምሮ በዘመቻው እጁ አለበት። ከእስር ቤት እንዲፈቱ ማዘዣ ያላቸውን ሰዎች እንዲቆዩ ማድረግና ወደ ሌሎች ከየመን ውጪ ባሉ ማጎሪያ ቤቶች እንዲዛወሩም ያደርጋል።
በስልክ የተገኙት የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ክሱን ውድቅ አድርገው ሪፖርቱ በአስተማማኝ ሁኔታ ሐሰት ነው ሲሉ ቀደም ሲል በትዊተር ወደ አስተላለፉት መልእክታቸው መርተዋል። አቶ የማነ በጠቀሱት በዚያ የትዊተር መልእክታቸው ዩናይትድ ስቴትስ በጅቡቲና በኢትዮጵያ ወታደራዊ የድሮን መደቦች እንዳሏት አመልክተው ስለ እስረኞች፣ ስለ የመንም ሆነ ስለ ተባበረው የአረብ ራቢጣ ግን የተናገሩት ነገር የለም። የተባበረው አረብ ራቢጣ ውጭ ጉዳይ መስሪያ ቤት በበኩሉ ባወጣው መግለጫ የሁማን ራይትስ ዋች ሪፖርትን መሠረተ ቢስ ሲል ውድቅ አድርጎ ጦር ሠራዊቱም ምስጢራዊ እስር ቤት ደቡብ የመን ውስጥ አለው የሚለውን ክስ አስተባብሏል። በሪፖርቱ የሰፈረው ገለጻ ሁሉ ሙሉ በሙሉ ሐሰት ነው ያለው የራቢጣ ውጭ ጉዳይ ሚኒስቴር መግለጫ የአረቡ ጥምረት በሚያካሄደው ጸረ ሽብር ውጊያ ጥቅማቸው የተነካ ሚሊሻዎችና ሌሎች ከያዙት የፖለቲካ ጨዋታ አያልፍም ብሏል። የአረቡ ጥምረት ወደ የመን የገባውም ሕዝቡን ለመርዳት ነው ሲል መግለጫው አብራርቷል። መግለጫው ራቢጣው በኤርትራ አሉት ስለሚባለው እስር ቤቶች ጉዳይ ግን ፈጽሞ አላነሳም። በሌላ በኩል የመንና ኤርትራ ውስጥ በሚገኙ የራቢጣው እስር ቤቶች ሰቆቃ ይፈጸማል መባሉ የዩናይትድ ስቴትስን ሴናተሮች የአሪዞናውን ጆን ማኬን እና የሮድ አይላንዱን ጃክ ሪድ ያሳሰባቸው በመሆኑ ምርመራ እንዲካሄድ ጥሪ አስተላልፈዋል። በእስር ቤቶች ውስጥ ምርመራ ሲካሄድ ዩናይትድ ስቴትስ የተጫወተችው ሚና ካለ እንዲጣራ ነው ሴናተሮቹ የሚፈልጉት። ዩናይትድ ስቴትስ በሳውዲ ለሚመራው ጥምረት በተለይ ከራቢጣው ጋር በቅርበት በመስራት የሎጂስቲክስና የመረጃ ድጋፍ ትሰጣለች። ዚ አሶሲየትድ ፕሬስ የዜና ወኪል በሪፖርቱ የዩናይትድ ስቴትስ ኃይሎች በምርመራው እጃቸው እንዳለበት፣ ነገር ግን በእስረኞች ላይ በሚፈጸም ድብደባ መሳተፋቸውን ወይም የሚያውቁት ነገር እንደሌለ አትቷል። በኒውዮርክ ዩኒቨርሲቲ የሕግ መምህሩ ራያን ጉድማን እንዲህ ይላሉ። ለዩናይትድ ስቴትስ እነዚያን በመሰሉ ድርጊቶች መሳተፍ ሕገ ወጥ ነው ነው ያሉት በዩናይትድ ስቴትስ መከላከያ ሚኒስቴርም ልዩ የሕግ አማካሪ የሆኑት ራያን ጉድማን። በተባበሩት መንግሥታት ድርጅት የሰብአዊ መብቶች የሽብርተኝነትና የሰቆቃ ድርጊት መርማሪዎችም አንድ መንግሥት በድብደባ ብዛት የተገኘን መረጃ ከሌላ መንግሥት ጋር የመለዋወጥ ሕጋዊ መብት የለውም ሲሉ እንደሚከራከሩ በኒውዮርክ ዩኒቨርሲቲ የሕግ መምህሩ ራያን ጉድማን አስረድተዋል።
ወደ መጨረሻው የትንታኔ ርዕስ እናልፋለን። አድማጮች፣ የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም የሚያስጠብቅ ረቂቅ አዋጅ የሚኒስትሮች ምክር ቤት አጽድቆ ለሕዝብ ተወካዮች ምክር ቤት መርቶታል። ዛሬ ሰኔ 22 2009 የተሰበሰበው ምክር ቤቱ ረቂቁን ለሕግና አስተዳደር ጉዳዮችና ለከተማ ጉዳዮች ቋሚ ኮሚቴ መርቶታል። ምክር ቤቱ ለረፍት ሊዘጋ አንድ ሳምንት ብቻ የቀረው በመሆኑ ውይይት ሳይደረግበት በቀሪው ጊዜ እንዲጸድቅ እንደማይደረግ አፈጉባኤ አቶ አባዱላ ገመዳ ለአባላቱ ተናግረዋል። ጽዮን ግርማ በረቂቅ አዋጁ ላይ የተለያዩ ሰዎችን አስተያየት ጠይቃ ተከታዩን ዘገባ አጠናቅራለች።
ከ25 ዓመታት በፊት በወጣው የኢትዮጵያ ሕገ መንግስት በአንቀጽ 49 ንዑስ ቁጥር 5 የወጣው የኦሮሚያ ክልል በአዲስ አበባ ከተማ ላይ ያለውን ልዩ ጥቅም ለሚዘረዝረው አንቀጽ ከትላንት በስቲያ የሚኒስትሮች ምክር ቤት ረቂቅ አዋጅ አጽድቆ ለሕዝብ ተወካዮች ምክር ቤት መርቶታል። የሕዝብ ተወካዮች ምክር ቤት የሕግና ፍትህ አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጴጥሮስ ወልደሰንበት ረቂቅ አዋጁ ለፓርላማ መቅረቡንና ለሁለቱ ኮሚቴዎች በጋራ እንዲሰሩ መመራቱን ተናግረዋል።
ፓርላማውም በስፋት አንስቶ አንዳንድ ጉዳዮች ትኩረት አግኝተው በውይይቱ ጊዜ ወይም ደግሞ በህዝብ ውይይቱ ጊዜ ሊነሱ የሚችሉና ቋሚ ኮሚቴውም ሊያጠራ የሚገባቸው ናቸው ያላቸውን ኮንሰርኖቹን አንስቷል። ያው ቤቱ አጠቃላይ በሂደቱ ላይ የሚወሰደውን መከተል ያለብንን ነገር የሚያሳዩ አስተያየቶች ከፓርላማው ከቀረቡ በኋላ ለቋሚ ኮሚቴ ተመርጧል። እንግዲህ
ምንድናቸው የተነሱት ሐሳቦች እዚህ ረቂቅ አዋጅ ላይ?
እንግዲህ በረቂቅ አዋጁ ላይ የተነሱት መጀመሪያ በሕገ መንግስቱ በዚህ አንቀጽ 49 ንዑስ ቁጥር 5 ላይ የተቀመጠ መብት አለ። በተለይ ኦሮሚያ ክልል የአገልግሎት አቅርቦትን ወይም ደግሞ የተፈጥሮ ሀብት አጠቃቀምን እነሱን የሚመሳሰሉ ጉዳዮችን በተመለከተ እናም ደግሞ አዲስ አበባ በኦሮሚያ መካከል የሚገኝ ከመሆኑ አንጻር ሁለቱንም ክልሎች አዲስ አበባንና ኦሮሚያን የሚመለከቱ አንዳንድ ሀሳቦች ይነሳሉ ተብሎ ስለሚታሰብ መጀመሪያውኑ በሕገ መንግስቱ ሁለቱን የሚያስተሳስሩ አስተዳደራዊ ጉዳዮችን በሚመለከት ያለው ልዩ ጥቅም እንደሚጠበቅ ነው ሕገ መንግስቱ ያለውና እዛው ላይ ነው በዝርዝሩ በሕግ ይወሰናል ስለሚል ያንን ለመዘርዘር ነው ዋናው አዋጁ አስፈላጊነት።
ሕገ መንግስቱ ከተረቀቀ 25 ዓመት ሆኖታል። የኦሮሚያ ልዩ ጥቅም የሚለው እዛ ላይ ከሰፈረና አሁን ለምንድን ነው ያስፈለገው? በምን ምክንያት አሁን ሊመጣ ቻለ?
አሁን እንግዲህ የተለየ ምክንያት ያለ አይመስለኝም። አሁን ሁሉም በሕገ መንግስቱ ውስጥ ዝርዝር በሕግ ይወሰናል ተብሎ የተቀመጡ ነገሮች በሙሉ እስካሁን ሁሉም ሕግ ወጥቶላቸዋል አላለቁም። እንደዚህ በሂደት እየታየ እንዳስፈላጊነቱ ጊዜ እየተወሰደ የወጡ ነው ያሉትና በእርግጥ በዚህም ጉዳይ ላይ ረጅም ጊዜ ነው ግን ደግሞ እኔ አክል አደናቃፊ ሁኔታዎችም እስካሁን ድረስ በሕገ መንግስቱ ያሉትን ጥቅሞች እንዳይከበሩ የሚያደርጉ ልዩ ሁኔታዎች አልነበሩም። ግን አሁን የበለጠ አስፈልገው አንዳንዶቹ በአዲስ አበባ ከተማም ይሁን በሌሎች በኦሮሚያም በኩል ያሉት አሁን ለምሳሌ አዲስ አበባ እየሰፋ ሲሄድ የሚፈጠሩ ከተለያዩ ከማህበራዊ ጉዳዮችም ጋር ተያይዞ በአገልግሎት አፈጣጥም የሚፈጠሩ ነገሮች እንደዚሁ ባለው አሰራር ነው እንጂ በሕግ በሚያስገድድ ሁኔታ አይደለም እስካሁን ሲፈጸሙ የነበሩትና አንዳንዶቹ ነገሮች አስገዳጅ ሕግ ኖሮ በዛውም የሕዝቡም ጥቅም የተከበረ የሚሄድበት ሁኔታ ማመቻቸት አሁን በማስፈለጉም ጭምር ነው የተደረገው።
በኢትዮጵያ በኦሮሚያ ክልል ባለፈው አመት ተቃውሞ ከቀሰቀሱት ምክንያቶች አንዱ የአዲስ አበባ ማስተር ፕላን እና ከዚሁ ጋር ተያይዞ የኦሮሚያ ክልል በአዲስ አበባ ላይ ያለው ልዩ ጥቅም የሚያነሳ ጭምር ነበር። በአዲስ አበባ ጠበቃና የሕግ ባለሙያ የሆኑት አቶ በትሩ ዲባባ የሕግ ትምህርታቸውን በመቀሌ ዩኒቨርሲቲ በሚከታተሉበት ወቅት የኦሮሚያ ክልል በአዲስ አበባ ላይ ያሉትን ሕገ መንግስታዊ ጥቅም አሁን ያለበትን ደረጃና ወደፊት በሚል ጥናት ሰርተዋል። ረቂቅ አዋጁን በተመለከተ አነጋግሬያቸው ነበር።
ዋና መሰረት መሆን የሚችለው ሕገ መንግስቱ የፌዴራል ሕገ መንግስት አንቀጽ 49(5) ላይ ያለው ድንጋጌ ነው። በሕገ መንግስቱም እንደተመለከተው የኦሮሚያ ልዩ ጥቅም ብሎ በአዲስ አበባ ያለውን በግልጽ ዘረዝራል። እነዚህም የተፈጥሮ ሀብት አጠቃቀምን የሚል ነው። ከዚሁ ብንጀምር የተፈጥሮ ሀብት ማለት ከመሬት ጀምሮ የተፈጥሮ የሚባለውን በአዲስ አበባ ውስጥ የሚገኘውን ያካትታል ማለት ነው። ሁለተኛው የህዝብ አገልግሎትን በተመለከተ ይህም ሁለተኛ ልዩ ጥቅም ተብሎ በሕገ መንግስቱ በግልጽ የተጠቀሰ ነው። የህዝብ አገልግሎት የሚባሉት እንግዲህ ትምህርት ቤት ሊሆን ይችላል፣ ጤና ተቋማት ሊሆን ይችላል፣ እንዲሁ ብዙ ልዘረዘር ይችላል። በዚህ ልክ ሶስተኛ የጋራ አስተዳደር የሚል አለ፣ ጆይንት አድሚኒስትሬሽን። በዚህ ላይም ትኩረት ሊሰጠው የሚገባ አስተዳደር የሚለው ቃል ራሱ ዲፋይን መደረግ አለበት። አስተዳደር ማለት ሶስት የመንግስት ስልጣንን ያካተተ መሆኑን፣ ዳኝነት ስልጣን፣ ህግ የማውጣት ስልጣን፣ ህግን የማስፈጸም ስልጣን፣ በእነዚህ በሶስቱም በጋራ በሌላ እንኳን እስካልተለየ ድረስ በጋራ ማለት እኩል እኩል ማለት ነው፣ 50-50 ማለት ነው። ይሄን በዚሁ ስር በሕገ መንግስቱ በግልጽ ተቀምጧል። አራተኛ እና የመጨረሻ ምናልባት ልዩ ማብራሪያ የሚፈልገው ልዩ ትርጉም ሊፈልግ የሚችል ሌሎችም ተመሳሳይ ጥቅም የሚል አለ። በግልጽ ከተጠቀሱት ጋር ተመሳሳይነት ያላቸው ማለት ሊሆን ይችላል፣ ወይም ደግሞ በሰፊ ሊተረጎም ይችላል እና እኔ በሪሰርቼ ላይ የጠቀስኩት
በጥናት ላይ
ግብርን መሰብሰብና ማስተዳደርን ይጨምራል የሚልም ሀሳብ ጠቅሻለሁ እና እነዚህ ናቸው በሕገ መንግስቱ የተጠቀሱት የኦሮሚያ ልዩ ጥቅም በአዲስ አበባ ያለው ተብሎ።
ስለዚህ እነዚህ ጥቅሞች በዚህ አዋጅ ላይ አልተካተቱ
ማለት ይቻላል። ኦልሞስት በመደበኛነት በፌዴራል ስርዓት ውስጥ አንድ ክልል ሊኖረው የሚችለው መብት ነው እንጂ እንደ ልዩ ጥቅም ከሕገ መንግስቱ አንጻር ለምሳሌ የጋራ መስተዳደር የተባለው ምንም የተባለው ነገር የለም።
ስለዚህ ይሄ አዋጅ ምንድን ነው ማለት ይቻላል ታዲያ? ለምሳሌ የቋንቋ ተቀምጧል።
ምናልባት አዋጁን ከሁለት አንጻር ላየው ይችላል። እኔ አንድ የሕገ መንግስት ድንጋጌ በዛው በ49(5) ላይ ከዘረዘረ በኋላ ዝርዝሩ በሕግ ይወሰናል የሚል ተጨማሪ ድንጋጌ አለው እና ለ26 ወይም ከዚህ በላይ አመት የዋይ ሳይወጣ ቆይተዋል እና ምናልባት የአሁኑ ረቂቅ አዋጅ እንዲሁ ጊዜን ለማራዘም የተወሰደ እርምጃ ሊሆን ይችላል። እንዲሁ በቅንነት ካየነው ደግሞ ህገ መንግስትን ማንበብ ያልቻሉና ህገ መንግስትን ያላነበቡ ሰዎች ረቂቁን ያወጡ ሊሆን ይችላል። ከዚህ አንጻር ከሁለቱ በማይሆነ
ሌሎች የህግ ባለሙያዎችም አነጋግረን ነበር። ረቂቅ አዋጁ በህገ መንግስቱ ላይ የተጠቀሰውን መብት እንኳን የሚያሟላ አይደለም ሲሉ ተችተውታል። አቶ ጴጥሮስ ወልደሰንበት ይህ ረቂቅ አዋጅ ምክር ቤቱ ለረፍት ሰኔ 30 ስለሚዘጋ ውይይት ሳይደረግበት አይጸድቅም፣ ይህም በህዝብ ተወካዮች ምክር ቤት ተገልጿል ብለዋል። አድማጮች፣ እኛም ይህንን በተመለከተ ሰፋ ያለ ውይይት አዘጋጅተን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
ወደ ተከታዩ የመጽሔት ርዕስ እናልፋለን። ካታር ከጎረቤቶቿ ጋር ለገባችበት የዲፕሎማሲ ቀውስ መፍትሄ ለመፈለግ እየተንቀሳቀሱ ያሉት የዩናይት ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ከካታርና ከቀሩት ከፍተኛ ባለስልጣናት ጋር ከትናንት በስቲያ ማክሰኞ ተገናኝተው መክረዋል። ምንም እንኳን ፕሬዚዳንት ዶናልድ ትራምፕ ካታር ሽብር ፈጠራን በገንዘብ ትደግፋለች ሲሉ ቢከሱም የውጭ ጉዳይ ሚኒስትራቸው ቲለርሰን ግን ወገኖቹ ለንግግር እንዲቀመጡ ነው እየገፋፉ ያሉት። የውጭ ጉዳይ መስሪያ ቤት ሪፖርተራችን ሲንዲ ሴን ያጠናቀረችውን ዘገባ ሰለሞን አባቴ ይዞ ቀርቧል።
መንበረ ርዕሰ ብሔሩን ከተረከቡ ወዲህ የመጀመሪያ በሆነ የውጭ ጉብኝታቸው ሳዑዲ አረቢያን ባለፈው ወር የጎበኙት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ካታርና የፋርስ ባሕረ ሰላጤ ጎረቤቶቿ የገቡበትን ቀውስ ገምግመዋል።
The nation of Qatar, unfortunately, has historically been a funder of terrorism at a very high level. And in the wake of that,
Qatar በሚያሳዝን ሁኔታ ለሽብር ፈጠራ የገንዘብ ድጋፍ ሰጪ ሀገር ሆና ቆይታለች። የባህረ ሰላጤ ሀገሮች ትብብር ምክር ቤት ለጉባኤ ከመቀመጡ በፊት መሪዎቹ አንድ ላይ ሆነው በጸባዩዋ ምክንያት ከካታር ጋር ስለመጋጨታቸው ነግረውኛል።
ሳዑዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ባህሬን፣ ግብጽና ሌሎችም አረብ መንግስታት ከዶሃ ጋር የነበራቸውን ዲፕሎማሲያዊ ግንኙነት አቋርጠው ከካታር ጋር ያሉ የየብስ የአየርና የባህር መገናኛዎችን ሁሉ አቁመዋል። የግጭቱና የግንኙነቶቹ መበላሸት ሰበብ ከሆኑ ጉዳዮች መካከል ካታር ከኢራን ጋር የቅርብ ግንኙነት ፈጥራ የሁከት ቡድኖችና እንቅስቃሴዎችን ትረዳለች የሚል ይገኝበታል። ዩናይትድ ስቴትስ ኢራቅና ሶሪያ ውስጥ ለምታካሂደው እስላማዊ መንግስት ቡድንን የመውጋት ዘመቻዋ የምትጠቀምበት እዚያው ካታር የሚገኘው የአየር ኃይል መደብ ዋሽንግተን በመካከለኛው ምስራቅ ካሏት የጦር መንደርደሪያዎቿ ሁሉ ግዙፉ ነው። ከካታር የውጭ ጉዳይ ሚኒስትር መሐመድ ቢን አብዱራህማንና የኩዌት የካቢኔ ጉዳዮች ሚኒስትር ደኢታና የማስታወቂያ ተጠባባቂ ሚኒስትር ሼክ መሐመድ አብዱላ ጋር ከትናንት በስቲያ ማክሰኞ የተገናኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በሰጡት መግለጫ ካታር በሳዑዲ አረቢያ በሚመራው የሀገሮች ቡድን የቀረቡላትን 13 ጥያቄዎች ማሟላት እንደሚከብዳት ጠቁመዋል። ሆኖም ለድርድርና ለንግግር ግን አሁንም በቂ ሁኔታ እንዳለ ተናግረዋል ሚኒስትር ቲለርሰን።
Our role has been to encourage the parties to get their issues on the table clearly articulated so that those issues can be addressed in some
የኛ ሚና ችግሮች ሁሉ እንዲነሱና ይህንን ውዝግብ ወደ ፍጻሜው የሚያደርስ የመፍትሄ ፍለጋ ሂደት ለመጀመር እንዲቻል ሁሉም ወገኖች ጉዳዮቻቸውን በግልጽ ሁኔታ ወደ ጠረጴዛ እንዲያቀርቡ ማበረታታት ነው።
በሌላ በኩል ግን በግጭቱ ላይ ፕሬዚደንት ትራምፕና የውጭ ጉዳይ ሚኒስትር ቲለርሰን ያሏቸው የትኩረት አቅጣጫና አካባቢዎች የተለያዩ መሆናቸውን አንጋፋው የዩናይትድ ስቴትስ ዲፕሎማት አለን ካይስዌተር ከቪኦኤ ጋር በተነጋገሩበት ጊዜ አመልክተዋል።
The secretary's stance has been one of a diplomat, of a negotiator.
የሚኒስትሩ አቋም የአንድ ዲፕሎማት የአሸማጋይ አቋም ነው። እርሳቸው ካታራውያኑን ለብዙ ዓመታት ያውቋቸዋል። ሌሎችንም ወገኖች እንዲሁ በአስሮች ለሚቆጠሩ ዓመታት ያውቋቸዋል። ስለዚህ ለጉዳዩ መፍትሄ ማስገኘት እንደሚቻል ያስባሉ።
ለመሆኑ ይህ ውዝግብ የአፍሪካ ቀንድ አካባቢዎችን ያሳስብ ይመለከት ይሆን? የዓለም አቀፍ ሰላምና ጸጥታ ጥናትና ምርምር ኤክስፐርቱ ዶክተር ሰሎሞን አየለ አሁን ይመለከታል ይላሉ።
በመጀመሪያ ደረጃ አሁን ያልካቸው ነገሮች ያለውን አለመረጋጋት በአካባቢው በተለይ በምስራቅ አፍሪካ አካባቢ አሉታዊ የሆነ አለመረጋጋትን የፈጠረበት ሁኔታ ነው ያለው። ይሄ አሁን የተከሰተው በኤርትራና በጅቡቲ ድንበር መካከል የተፈጠረው ፍጥጫ በአፍሪካ ሀገር በአፍሪካ ህብረት ዘንድ እንዲሁም ደግሞ በዓለም አቀፉ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ዘንድ በቅርቡ እየታየ ያለበት ጉዳይ ነው። ይሄ ሁኔታ ወደ ጦርነት ከተሸጋገረ ያለው አስተሳሰብ እዛ ደረጃ ላይ ደርስም በቀላል ሊፈታ ይችላል የሚል ነው። ወይም ደግሞ ባይፈታም አትሊስት ሙሉ በሙሉ ወደ ጦርነት ይገባል የሚል እምነት የለም። ግን ወደ ጥቃት ከተሄደ በአካባቢው ሀገራት ላይ ከፍተኛ የሆነ ውጥረት እና ጫና ነው የሚፈጥረው። በአካባቢው ሀገሮች ላይ ብቻ ደግሞ የሚወሰን ነገር አይሆን። ጅቡቲ ላይ የተለያዩ ታላላቅ ሀገራት የጦር ሰራዊት ሰፈራ መንደር የመሰረቱበት ሁኔታ ነው ያለ እና ይሄ ነገር ወደ ጦርነት ደረጃ ከደረሰ እነዚህ ሀገሮች ዝም ብለው ቆመው የሚያዩበት ሁኔታ በጣም ዝቅ ያለ ነው የሚሆነው። ያ ደግሞ ጉዳዩን ዓለም አቀፋዊ ይዘት እንዲያገኝ የሚያደርግበት ሁኔታ ነው ያለው። ኢትዮጵያ ደግሞ የጅቡቲን ወደብ እንደ ዋነኛ የዓለም አቀፍ ንግድ እና የባህር በር እና የባህር ንግድ መዳረሻ አድርጋ እንደምትጠቀመው መጠን በዛ ላይ የሚኖረው ማንኛውም አሉታዊ ተጽዕኖ ቀጥታ የሀገሪቷን ናሽናል ኢንትረስት አሉታዊ ተጽዕኖ የሚያመጣበት ሁኔታ ነው የሚሆነው።
እና በምን ደረጃ ነው ኢትዮጵያ የምትሳብ የሚመስሎት በዚህ ጉዳይ ውስጥ?
ማለት አሁን ባለው ሁኔታ የጅቡቲን የባህር በር በመጠቀም ዙሪያ አሉታዊ ተጽዕኖ ካመጣ በቀጥታ የሀገሪቷን ናሽናል ኢንትረስት አፌክት የሚያደርግበት ሁኔታ ነው። ስለዚህ ያን እንዳይሆን በማድረግ ረገድ እንቅስቃሴ መደረጉ የሚቀር አይመስለኝም።
ምን ማለት ሆነው? የጸጥታ
ማለት ከጅቡቲ ጋር ወይም ደግሞ ከሌሎች በአፍሪካ ህብረት ደረጃ የሚሆን በዓለም አቀፉ የተባበሩ መንግስታት ደረጃ ይሄ ነገር ወደ ከፋ የጦርነት ደረጃ እንዳይደርስ እንቅስቃሴ እንዲደረግ ጥረት ይደረጋል። ኦልሬዲም እየተደረገ ነው ብዬ ነው። ምክንያቱም አደጋው እና የአደጋው ኮንስኮንስ በጣም የከፋ ስለሚሆን እንደዛ ነው የሚታየው። አሁን ያለው ቅድም እንደገለጹት ምንድን ነው፣ በተለያዩ ምክንያቶች ወደዛ ደረጃ ይደርሳል የሚል እምነት የለም። ጥያቄው የሚጠየቀው ምንድን ነው፣ ወደዛ ደረጃ ቢደረስ ምን ለማግኘት ምን ጥቅም ነው የሚገኘው? ወደ ጦርነት ደረጃ ይሄ መፋጠጥ ቢደርስ ምን ጥቅም ማን ያገኛል? ያ ጥቅምስ ሊገኝ ይችላል የሚለውን ከታሰበ ቢታሰብ ያ ያው ራሽናል የሆነ እንትን ነው እንግዲህ ምንም ጥቅም ማንም ያገኛል የሚል ራሽናል የሆነ ካልኩሌሽን የለም። እንዲሁም ጉዳት ነው የሚመጣው የሚል ነገር ነው ያለው።
የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ሄደር ኖወርት በሰጡት መግለጫ ዩናይትድ ስቴትስ ድርድሮቹን ለማመቻቸት እንደምትችል ገልጸው አለመግባባቶቻቸውን የመፍታቱ ሥራ ግን የራሳቸው የፋርስ ባሕረ ሰላጤ ሀገሮች ጉዳይ ነው ብለዋል።
አድማጮች የምትከታተሉት በ19 በ25 እና በ31 ሜትር ባንድ ከዋሽንግተን ዲሲ የሚተላለፈውን የምሽቱን ፕሮግራም ነው። በነገራችን ላይ ከአድማጮች አስተያየት በተጨማሪ በኢሜይል የደረሰኑም መልእክቶች አሉ። ከጊዜ አኳያ ለዛሬ እሱን አናስተናግድም። እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። በድምፅ
የቀረበው የተወሰነ ድምፅ አለ፣ እሱ እናሰማለን
ብሏል አሉላ። ምን አስተናግዳችሁ አዲሱ አበበና
አሉላ ከበደ በ2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ እንዳልነው በሰዓቱ ጥቂቱን እንስማ።
ስለ ኦሮሚያ ክልል መንግስት ያወጣውን አዋጅ ነው። ህጻናት ደስታል በጣም ህዝብና ህዝብ ለማባላት 26 ዓመታቸው ነው። ደግሞ አሁን የባሰ ህዝብንና ህዝብን ለማባላት ነው። እንግዲህ ይህንን ከፋቱ ደግሞ የወልቃይትን መሬት ቤት ወደ ትግራይ ለሱዳን የሰጡትን መፍትሄ ያበጅለት። ይህንን ብቻ አለ መፍትሄው? ያ እስካልተበጀለት በሰላም እንቀመጣለን ማለት ዘመት ነው። ስለዚህ አንዱን ፈቶ አንዱን መተው ጥቅም የለውምና የወልቃይትንም የአማራውን ይፍቱ።
ሰላም ቢዮች ፋሲል እባላለሁ። ከዋሽንግተን ዲሲ ነው የምደውለው። የደወልኩት በሮብ ለታው ፕሮግራማችሁ በአዲስ አበባ ክልል እና በኦሮሚያ ክልል ግንኙነትና አንድነት ላይ ነው። እኔ የምለው ለመሆኑ የአዲስ አበባ ህዝብ መቼ የተጠየቀና ነው? ፌዴራሊዝም እኮ አንድ ነገር ሁሉም ተስማምቶ ሲኖር ነው። በመጀመሪያ ኢትዮጵያዊነት ይቀድማል። ኢትዮጵያዊነት ካለ የታሰሩት ይፈቱ፣ ሁሉም ኢትዮጵያውያን ይፈቱ። ቦታ በመስጠት ቋንቋ በመቀየር ሀውልት ስም በመስጠት ይሄ ነገር ኢትዮጵያዊነትን ያጎላሉ። እኛ የምንፈልገው ሁሉም በኢትዮጵያዊነት በሰላም በፍቅር ሲኖር ነው። ግን ድሮ የነበረ እቴጌ ጣይቱ የመሰረቱትን አዲስ አበባ ፊንፊን የተብሏት ሲባል ለመሆኑ እቴጌ ጣይቱ አዲስ አበባን ሳይሰይሟት ማን ነበረች ያቺ ከተማ የምትባለው? እንዶች አንቀጽ 39 ወዴት እንደምትሄድኝ አልገባንም። እባካችሁ ኢትዮጵያውያን ይህን ነገር በአትኩሮት ተመልከቱት። ኢትዮጵያ ውስጥ ሁሉም በኦሮምኛ ቢናገር እኔ ደስ ይለኛል፣ ግን ኦሮሞዎቹ ኢትዮጵያውያን ናቸው ወይ? ኢትዮጵያን ይወዳሉ ወይ? ኢትዮጵያውያን ብለው ክሌም ያደርጋሉ ወይ? በውጭ ሀገር እንኳን ይዘው ሰልፍ የሚወጡት ባንዲራ ሌላ ባንዲራ ነው። አሁን ምን እየተደረገ ነው ያለው? ማንን ለማሞኘት ነው? እባካችሁ ሁላችንም ኢትዮጵያዊነትን እናጠንክር። አመሰግናለሁ። ፋሲል ነኝ ከዋሽንግተን ዲሲ።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ታዲያ ቀደም ብለን እንዳስታወስ ነው አዲሱ ጠቆም አድርገሃል፣ በኢሜይል የደረሱን በርከት ያሉ መልእክቶቻችሁ ሰዓቱ አልበቃንም፣ ወደ ኋላ ላይ ጊዜ ከተገኘ ካልሆነ ማደራቸው ነው። ለሁሉም ተሳተፉ። የምትከታተሉት በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲው የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆች አሉላ ከበደና
አዲሱ አበበና ሁለተኛውን የፕሮግራም አጋማሽ በርዕሰ ወሬዎቹ መጀመር አልቻልንም አሉላ እንዳለው የሰዓት እጥረት መኖሩ። አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ስናልፍ
ባህልና ማህበረሰብ
በቅርቡ ለተመልካቾች በተዋወቀ አዲስ ተከታታይ የቴሌቪዥን ድራማ ዙሪያ በባህልና ማህበረሰብ የተጀመረ ውይይት ነው። ተከታዩ ከራዲዮ መጽሔት የተሰረቀ ይመስላል። ያሉላ ታዋቂና አዳዲስ ተዋናዮች የተሳተፉበትና ቀጣይ ነው ወደፊትም የሚሳተፉበት የሁለት ዓለም ሕይወት ሊያስተሳስር የታለመ ድራማ ነው። ባለፈው ሳምንት ከሁለቱ የፊልሙ ዲሬክተሮች ጋር የተካሄደውን ቃለ ምልልስ ቅምሻ ያሰማን የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ የምሽቱንም እልባት ካደረገበት ይጀምራል።
ፈተናውን በተመለከተ አንተም ጠበቅ አድርገህ ተናግረሃል ቴዎድሮስ፣ በመድረክም አሁንም መንደርደሪያው ላይ በቀላሉ የተሰራ እንዳልሆነ ነግረህናል። ተመስገን ከሚላቸው ነገሮች ተነስተህ በተጨባጭ የገጠሟቸው ነገሮች ካሉ ማድረግ የምትፈልጉትና መስራት የቻላችሁት ሲለያይ የገጠማችሁ ነገር ካለ እስከጫወት
ዋናው ትልቁ ነገር ይህንን ስራ እንድንሰራ ያደርገን በውስጣችን የተቀመጠው የኪነ ጥበብ ስትተኛ የሚቀሰቅስ ነገር አለ እና ዝም ብለህ ከውስጥ አራክፈ ማትቶ ተሸክመው የመጣው ምንጊዜም እሱ ሁለታችንንም ሰላም ይነሳናል እና ሌላ ስራ ውስጥ እንኳን እያለ ተደዋውለን የሚሆን ምንም ይሁን ኧረ እባክህ አንድ ነገር እንስራ ሁልጊዜ የምንባባለው ነገር ነው። ስለዚህ አንድ ትልቅ ነገር ሁልጊዜ እናስባለን። ምንድን ነው የምንሰራው? እንደገለጸላ ዳያስፖራን እንደሞከር ነው። አሁን ደግሞ በምን ትልቅ ነገር እንምጣ የሚለውን ስሜት እናስብ ነበር እና ከዛ በላይ ደግሞ ሁለታችንም ውስጥ ያለ ቀና መንፈስ አለ። ማለት አላማውን ፋሱ ለመስራት ስንነሳው ከምንም ነገር ውጪ ነው ያሰብነው። አንድ ነገር ሰርተን እናቅርብ እስቲ ጥሩ ነገር በሚል ነው እና ብዙ ነገሮች እንደሚገጥሙን እናውቃለን። ረባክተው ይቻላል አይቻልም፣ ይቻላል አይቻልም ከብዙ ውሳኔ በኋላ ነው እዚህ ነገር ውስጥ የገባ ነው። ከስክሪፕቱ ጀምሮ በደንብ ታግለን ነው። ከዛ በኋላ ደግሞ ብዙ ሰዎች ቶም እንዳለ ያናገርናቸው ትላልቅ አርቲስቶች አሉ፣ በሙያው ልምድ ያላቸው ሰዎች እና አሁን ደግሞ እንደገና በዚህ ማንም ሰው ያንን ኃላፊነት መሸከም የሚችል ሰው ጠፍቶ ነበር። ግን ያው ቶምም ቶም ነው፣ ስራ ላይ ጎበዝ ነው። መላ ፕሮዳክሽን መስቀሉ የሚባል አንድ ጠንካራ ልጅ አለ፣ ካሜራማናችን። ቁጭ ብለን አወራን እንዴት ነው የምናደርገው አለን። አክተሮች ተመረጠ። ከዛ በኋላ እንዳለ ከተመረጡ በኋላ አንዳንድ ጊዜ አሜሪካን ሀገር ጽድት ብለው ተምን ብለህ በጫማቸው በልብሳቸው በራሳቸው ወጥቶ ውሃ ውስጥ ቱቦ ውስጥ ቆሻሻ ውስጥ ጥለብ ስትለው ቻሌንጂንግ ነው። እነዚህ ሰዎች አንዳንድ ጊዜ በእርግጥ አብረው ይጓዛሉ እንላለን። የጀመረው ነገር ትልቅና ረጅም ሰፊ እንደሆነ እናውቃለን እና ትክክለኛ ሙያው ውስጣቸው የተቀመጠ ሰዎች ማግኘታችን ነው ይሄንን ስራ ያደረገው ብዬ የማስበው። ምክንያቱም ውስጥ ይሄ ሙያ ከሌለ በገንዘብም ይሁን በምንም ይሁን ልታልፋቸው። ለምሳሌ አንዳንድ ጊዜ ሙቀቱ ከምታስበው በላይ ነው። በዛ ሙቀት ውስጥ እየሰራ ነው። የምትበላው እዛው ሊሆን ይችላል፣ የምትጠጣው እዛው ሊሆን ይችላል። ምክንያቱም ጠዋት ጀምረን ማታ ነው የምንጨርሰው። እንደዚህ የውጭ ስራ ስንሰራ አየሩ በራሱ ዝናብ የዘነበብን ጊዜ አለ፣ እየቀረጸ አልተነሱም አልሄዱም። እና እነዚህ ልጆች ትክክለኛ የሙያ ፍቅር ውስጣቸው የተቀመጠ ሰዎች ማግኘታችን ነው።
አንድ ነገር መጨመር የምፈልገው አሁን አንደኛውን ሲን በምንቀርጽበት ሰዓት የስደት ሀሳብ መጥቶ ማለት ነው፣ አንድ ሁለቱ አክተሮች
ሳይተኙ ነው የመጡት ስራ አድረው አልተኙም ተቀላቀለ። ይሄ አጋጣሚ ነው ስራ ማደራቸው የስራቸው ሁኔታ ነው። ጧት ቀረጻለሁ 2 ሰዓት ምናምን የሆነ አፕን ወሰዱት ከስከሰን ይዘናቸው መተናል። ከዛ ውጭ ግን ያድካም እናንተም እንዲመጣ ሙሉ ቀን ነው ቀረጻ የነበረው የስንደቱን እንት ለመቅረጽ ሙሉ ቀን ውሃም አልጠጡ
እዛ ሲሚውስጥ እንዲሆኑ።
አዎ እና ያው እና የኔ ያህል መስዋዕት እንዴት ይከፈልልሻቸው ለማለት ፈልግ።
ይሄ ምናልባትም ወደ ታሪኮቹ ገባ እንድንል ያደርጋል። ጫዋታም አለው ጠንከር ያሉ ሁኔታዎችም አሉ። ፊልሙ የሚጀምረው አንድ ከፍተኛ ሀዘን መሆኑን በሚገባ መልኩ በቀብር ስነ ስርዓት ላይ ያለች ልጅ እያነባች ነው። በርከት ያሉ የትረካ ሰበዞች አያለው። ሀዘኑ ይጀምራል። የፍቅር ታሪክ በጎን አለ። የኑሮ ፈተና፣ ትዳር፣ ቤተሰብ ንትርክ፣ ስራ የሚጠይቀው ህይወት የሚጠይቀው እና ባልና ሚስት የሚፈልጉት ነገር ሲጋጭ እናያለን። በጣም ብዙ ታሪኮች መስመሮቻቸውን የጀመሩ ይመስላል። ታሪኮቹ ወዴት እንደሚሄዱ ጉጉት ማሳደሩ ነው ዋናው ይመስለኛልና የምንጠብቀውን እየጠበቅን ከማየት በመለስ እስኪ ትንሽ እንደ ደራሲም እንደ ዲሬክተርም ሁለት ናቸው ዲሬክት ያደረጋችሁት ነውና ተመስገን አጫውተን።
እንግዲህ ያው እንደነገርኩ እንዳየኸውም ታሪኩ ብዙ ነገሮችን ይዳስሳል። ትዳርን፣ ስደትን፣ ፍቅርን፣ ቂምን፣ ውድቀትን እንዲሁም ሰክሰስን። አንድ ነገር ማስተላለፍ የምንፈልገው ደግሞ ሁልጊዜ አሜሪካ ላይ ያለው ወይም ውጭው ላይ ያለው ትርጓሜ በአንደኛው ወገን በቃ ሁሉም ነገር አልጋ በልጋ የሆነበት፣ በሌላኛው በኩል ደግሞ ሁሉም ነገር ወይም ሁሉም ሰው
ከባድ ኑሮ ውስጥ ያለበት።
አዎ እንደሱ አይነት ነገር ውስጥ ያለ እና የትኛውም ዓለም ላይ ሁለቱም አለ። ስለዚህ የእኛን እዚህ ለየት የሚያደርገው እኛ መጤዎች ነን። እንደ ባይተዋር መተ ደግሞ ከሌላ ካልቸር ሌላ ማህበረሰብ ውስጥ ገብተህ ተወሳስበህ መኖርን ራሱ ያ ቻሌንጅ እያለ የወረቀት ጉዳይ የምን ጉዳይ ብዙ የኑሮ ቻሌንጆች አሉ። ዞር ብለህ የምታየው ዘመድ የሌለበት ቤት ነው። ታመህ ጥያቄ የሌለበት ጊዜ ነው። አሁን የመጣው ጊዜ እኔ አንዴ ታምሜ አንድ ሳምንት ሰው የለም ቤት እና መድኃኒት ገዝቶ ከፋርማሲ የሚያቀብልህን ሰው መጠጠብ ጊዜ አለ እና ይሄ ሁሉ ፈተና ባለበት ሀገር ላይ የእኛን ፈተና ከሌላው ዓለም ፈተና ወይም እዚህ ካለው የራሱ ዜጋ ነዋሪ ፈተና ይለየዋል ማለት ነው፣ ይከብዳል ማለት ነው። ያም ሆኖ ደግሞ በዚህ ውስጥ ከስክራች ተነስተው በዚህ ውስጥ አልፈው ደግሞ ሰክሰስፉል ደግሞ የሆኑ የተዋጣላቸው ኢትዮጵያውያን የቢዝነስ ባለቤቶች፣ ምሁራን፣ ናሳ ድረስ የገቡ ሰዎች፣ ሰክሰስፉል የሆኑ ደግሞ ሰዎችም አሉ እና ማሳየትም የምንፈልገው እታችሁንም ላይሆንም ነው ማለት ፈተና አለ። ፈተናውን አልፈህ ደግሞ የሚገጥምህ ተስፋ አለ እና ያንን ጽናትህን ጽናት የሚባል ቱቦ አለ በሱ ውስጥ ማለፍ እንደሚጠበቅብህ ነው ማስተላለፍ የምንፈልገው እንጂ ዝም ብለን የሚያስደነግጥ ታሪክ ነግረን ሰውን አስለቅሰን ለመለያየት አይደለም። እና እነኚህ ደግሞ የእውነተኛ ታሪኮች ናቸው የተነሳንባቸው። የእውነተኛ ዋናው ስቶሪ የእውነተኛ ታሪክ ነው። ሌሎች ደግሞ ትሩ ኢቨንትስ ወይም እውነተኛ ገጠመኞች አብረው ተሰናስለው የሚሄዱበት ነገር ነው። እና ታሪኩ ትንሽ ዩኒክ የሆነ ነገር አለው። ታሪኩ ውስጥ ዲቴል ከገባን እንትን መግለጽ እና እንዳይሆን ስለምንፈልግ ብዙ ወደ ታሪኮች ውስጥ አልገባም። ግን ልክ እንደ ርዕሱ ሰንሰለት እንደመሆኑ እያንዳንዱ ስቶሪ ምክንያት አላቸው። ሁሉም አሁን በሂደት የምታየው ነው። ያለ ምክንያት የገባ ምንም ገጸ ባህሪ አታገኝም እዛ ውስጥ። ከስቶሪው ጋር በሙሉ የተያያዙና የተቆራኙ ናቸው።
በጉጉት ጠብቁን። እናንተ ናችሁ ማሄድ ያለባችሁ እያልከን ነው። ወደ ቴዎድሮስ ከመመለሴ በፊት ወደ ጥንስሱ እንድንሄድ ያደርጋል። አሁን የምትነግረን ከመጀመሪያው ለፊልም ለተከታታይ ፊልም የተጻፈ ድርሰት ነው ወይስ አዳዲስ ሀሳቦች ሲመጡ ወደ ፊልም ጎራ አላችሁ? መቼ ነው የዚህን ድርሰት መጻፍ የጀመርከው? ምን ይመስል ነበር አጀማመሩ? አድማጮቹ ውይይቱ አልተቋጨም። እንግዶቼን ተመስገን አፈወርቅ እና ቴዎድሮስ ለገሰን አመሰግናለሁ። ተከታዩን ሳምንት እንገናኝ።
ወደ ቀጣዩ ዝግጅት ነው የምናልፈው። ጽዮን መጀመረችው ሳይንስና ህይወት
ኢንዱስትሪ ፓርክ የፍሳሽ ማስወገጃ መስመር ከሀይቁ ጋር መገናኘቱ በርካቶችን
አዲስ የቴክኒክ ክል የገጠመን ይመስላል። እንደገና
ሳይንስና ህይወት የመጨረሻው ቅንብር ነው። ቀድሞ መሳሪያው ስለተጫወተ ይቅርታ እንጠይቃለን። ጽዮን ግርማ ነች የዛሬ አዘጋጅ።
Thank you. በሐዋሳ ከተማ ተሰርቶ ስራ የጀመረው ግዙፉ የኢንዱስትሪ ፓርክ የፍሳሽ ማስወገጃ መስመር ከሃይቁ ጋር መገናኘቱ በርካቶችን አሳስቦ ቆይቷል። የኢንዱስትሪ ፓርኩ አመራሮች ለአሜሪካ ድምጽ ሲናገሩ ፓርኩ እጅግ ዘመናዊ በሆነ መልኩ ከፋብሪካው ከሚወጡ ፍሳሾች ነጻ ተደርጎ መገንባቱን ገልጸው የፍሳሽ ማስወገጃ መስመሩ ለዝናብ ውሃ መውረጃ የተሰራ እንደሆነ አብራርተዋል። የአሜሪካ ድምጽ ያነጋገራቸው የሐዋሳ ዩኒቨርሲቲ መምህራንና ባለሙያዎች ስጋቱ የነርሱም ጭምር እንደነበር ተናግረው የፍሳሽ ማስወገጃ መስመሩ የተዘረጋው በዝናብ የሚመጣ ፍሳሽን ለማስተላለፍ ብቻ መሆኑን ማረጋገጣቸውን ይገልጻሉ። ሆኖም ተጨማሪ ጥናት እንደሚያስፈልግ ከፓርኩ አስተዳደሮች ጋር መመካከራቸውንም ይናገራሉ። ይህን ዘገባ ባለፈው ሳምንት በስፋት መዳሰሳችንም ይታወሳል። በዚህ ጉዳይ ላይ ሞያዊ ማብራሪያ እንዲሰጡን በውሃና የአካባቢ ጥበቃ የሲቪል ምህንድስና ባለሙያ የሆኑትን በዩናይትድ ስቴትስ በደቡባዊዋ ካሊፎርኒያ ክፍለ ግዛት ንጹህ የመጠጥ ውሃ ለሚያቀርብ ተቋም በማገልገል ላይ የሚገኙትን ዶክተር ስዩም ያሚን ጋብዘናቸዋል። እኚህ ባለሙያ በፌስቡክ ገጻችን የቀጥታ ስርጭትም ቀርበው ለአድማጮች ሞያዊ ማብራሪያ ሰጥተዋል። ለዶክተር ስዩም ያሚ በመጀመሪያ ያቀረብንላቸው ጥያቄ ከሐዋሳ ኢንዱስትሪ ፓርክ ከፋብሪካዎቹ የሚወጣው ፍሳሽ እዛው እንዲቀር እንደሚደረግ መገለጹንና ከሐይቁ ጋር የተገናኘው የፍሳሽ ማስወገጃ መስመር ከዝናብ ብቻ ለሚመጣ ፍሳሽ ማስወገጃ በመሆኑ ሐይቁ ላይ የሚያደርሰው ጉዳት የለም መባሉን ነበር።
አንድ ነገር በምንሰራበት ጊዜ ምንም አይነት ለውጥ አናመጣም ማለት እጅግ በጣም የተሳሳተ አመለካከት ነው። እያንዳንዱ የምንሰራው ነገር በአካባቢያችን ላይ የሆነ አሻራ ጥሎ ያልፋል እና የሆነ ፉትፕሪንት የምንለው ማለት ነው። ስለዚህ የምንሰራው ነገር ምንም ለውጥ አያስከትልም ማለት ስህተት ነው። የምንሰራውን ነገር ለውጥ እንዳያመጣ ሌላ ማኔጅመንት አዘጋጅተንለታል። ሌላ ጉዳይ ነው። የሐዋሳ ሐይቅ ሪሊ ከኢትዮጵያ ውስጥ ካሉ የተፈጥሮ ሀብቶች ከመጀመሪያውኑ እጅግ በጣም ጉዳት ላይ ያለ የተፈጥሮ ሀብት ነው። በመጀመሪያ ደረጃ ውሃው ዝግ ተፋሰስ ታምዞቹ ሐይቆች ውሃ እየፈሰሰ ወደ እነሱ ይገባል። ከዛም ደግሞ ውሃ ከእነሱ ውስጥ እየፈሰሰ ይወጣል በወንዝና በልዩ ልዩ አማካኝ። የሐዋሳ ሐይቅ ግን ዝግ ውሃ ነው። ቆሻሻ ወይም ብክለት ወደዛ ከገባ የሚወጣበት መውጫ የለው። ስለዚህ የዛሬ 20 ዓመትም ዛሬም የምንከተው ማናቸውም ብክለት ለዘባርም ከዛ ውሃ ጋር ነው የሚለው። ምክንያቱም ከአካባቢው ጋር ቆሻሻውን የሚለዋወጥበት ሁኔታ ስለሌለው ነው ያ ውሃ ማለት ነው። ሁለተኛ ያ ውሃ ከመጀመሪያውኑ ጥበቃ ተነፍጎት በጉዳት ላይ ያለ ውሃ። እንደሚታወቀው ውሃዎች በተለይ ሐይቆች እንዲህ ያለ ብክለት ሲደርስባቸው ራሳቸውን መልሰው የሚያገግሙበት ተፈጥሯዊ አቅም አለ። እስከ መቼ ነው የሚሰራው? የሚጫንባቸው ብክለት መጠነኛ የሆነ በሄደ ቁጥር ብቻ። ግን ያ ብክለት እየጨመረ ሲሄድ ራሳቸውን በራሳቸው የሚያሻሽሉበት የሚያጣሩበት ተፈጥሯዊ አቅማቸው ይሞትና ሌላ ህመማቸውን የሚያባብስ ነገር በህይወታቸው ውስጥ በዛ ውሃ ውስጥ የተፈጠረ ይመጣል ማለት ነው። ስለዚህ የሐዋሳ ሐይቅ ኦልሬዲ በህመም ላይ ያለ እንዲያገግም የሚያደርገው ስራ ሊሰራለት የሚጠብቅ ውሃ ነው። ሆስፒታል ፍሳሽ፣ በዙሪያው የተገነቡ ሆቴሎች፣ ፋብሪካዎች በቀጥታ ቆሻሻቸውን እዛ ላይ ነው የሚ ወደ ሐይቁ የሚገባው የጥቁር ውሃ ወንዝ ራሱ ተበክሎ ነው የሚመጣ። ይሄ ብቻ አይደለም፣ ከሁሉም በላይ ደግሞ የአየር ለውጥ ከሚያሰጋቸው ውሃዎች የመጀመሪያው ነው ይሄ ሐይቅ ማለት ነው። ስለዚህ የአካባቢ ሰዎች በዚህ ጉዳይ ላይ ሊጨነቁና ቢያሳስባቸው ተገቢ ነው።
ከሙያ አንጻር ግን ለምሳሌ የዝናብ ውሃው ታክሞ ወደ ሐይቁ መሄዱ በተመለከተ ከኢንዱስትሪ ፓርኩ የሚወጣው ፍሳሽ ሳይሆን የተቆፈረው ወደ ውሃው መሆኑ እሱ ላይ እንዲሰጡልኝ ነው አስተያየት።
ወል እንግዲህ በስቶርም ድሬኔጅ መንገድ የሚሆን ማለት ይህ ነው፣ የዝናብ ውሃን ሰብስቦ ወደዛ መክተት የሚሆን ያንን ውሃ ነው በተለያየ መንገድ ምናልባት ማሻሽል ወደ ሐይቁ መላክ እንዲሆን። ይህም ለውጥ አያመጣም አይባልም፣ ለውጥ ያመጣል። በውሃው ጥራት ብቻ አይደለም፣ በውሃ መጠን ወይም ደግሞ ወደዛ የሚገባ ውሃ የሚገባባቸውን መንገዶችና ወቅቶችን በመቀየር ጭምር ነው ለውጥ የምናመጣ በውሃው ላይ ማለት ነው። ጊዜ እንመለከተው ውሃውን አስተካክለን እንልካለን የሚል አስተሳሰብ አለ። ነገር ግን አሁንም ቆሻሻ ወደዛ መደፋቱን አልቆመ። መሬቱ ላይ ያሉ ድርጊቶች ወደፊት የሚደረግ የሚችለውን ሀሳብ የሚደግፉ አይደለም። ሆስፒታል ወደ ሀይቅ ውስጥ ውሃ ከላከ ማለት ነው። የሆስፒታል ቆሻሻ እጅግ በጣም ለየት ያለ ቆሻሻ ነው። በማናቸውም መንገድ ከሌሎች ቆሻሻዎች ጋር እንኳን ሊታይ የማይችል ቆሻሻ ነው። ያንን ያህል እዛ የመድፋት ዝንባሌ ካለ፣ ያንን መታገስ ካለ ከዚህ በኋላ የሚመጡ ኢንዱስትሪዎች ቆሻሻቸውን ወደዛ ይደፋሉ የሚል የህዝብ ማስተማመኛ መስጠት አይቻልም። ስለዚህ አዎ ለውጥ ያመጣል። በኬሚካል ለውጥ አያመጣም እናክመዋለን ብንል በሚገባው የውሃ መጠንና ይዘት ለውጥ እናመጣበታል። ሁለት ነገሮች አብሮ ሊተያዩ የሚገቡ ነገሮች አሉ። ልማትና የተፈጥሮ ጥበቃ ማለት ነው። አዎ ልማት ያስፈልገናል። ነገር ግን ሊሞት የማይገባውን ከትውልድ ወደ ትውልድ የሚያልፈውን የሀገር ሀብት አደጋ ላይ በመጣል ሊሆን አይገባም። ፋብሪካዎች ዛሬ ይሰራሉ፣ ምናልባት ለሚቀጥሉት 10 ወይም 20 ዓመታት ሊሰሩ ይችላሉ። ቴክኖሎጂ እስኪቀየር ወይም ደግሞ የገበያ ሁኔታ እስኪለወጥ ወይም ኪሳራ እስኪመጣ እዛ በኋላ ይዘጋል። ያ ውሃ ግን ለብዙ ትውልዶች ነበር እና ለሚቀጥሉት ትውልዶችም የሚዋኙበት፣ አሳ የሚያጠምዱበት፣ ወፎችን የሚያዩበት ሊሆን ይገባል። ያንን ውሃ አደጋ ላይ በሚጥል ሁኔታ የነገውን የ20 ዓመት የ10 ዓመት ልማት በማየት መሄዱ ጥሩ አመለካከት አይመስል።
ከዶክተር ስዩም ያሚ ጋር በስፋት ተወያይተናል። የስምጥ ሸለቆ ሐይቆች መተኪያ ከሌላቸው የሀገር ሀብቶች ውስጥ የሚመደቡ በመሆናቸው ከሚሰራው ልማት እኩል ጥንቃቄ ሊደረግባቸው የሚገቡ እንደሆነ አስገንዝበዋል። በሐዋሳ ዩኒቨርሲቲ ከሚገኙ መምህራንና ከስምጥ ሸለቆ ሐይቆች ተፋሰስ ባለስልጣን መስሪያ ቤት ባለሙያዎች ጋር ያደረግነው ውይይትም ይህንኑ ይጠይቃል። እናም የአድማጮች አስተያየትና ሐሳብ የግድ ነውና ተሳተፉ። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ።
አዲሱ ስርጭታችን መገባደዱ ነው። ሰዓታችንም ያለቀ ይመስላል። ለኢሜይል የለም ሰዓት፣
ሶስት ደቂቃ አለ።
ለኢሜይል መልእክቶች በቂ አይደለም ነው የተባልነው። ታዲያ እንግዶች አሉን ስቱዲያችን። ባይሆን እንኳን ደህና መጣችሁ ብለን እናስተዋውቅ።
መልካም። ሁልጊዜ እንግዶች ሲመጡ ስቱዲዮን ስለምናስተዋውቅ አድማጮች ልብ በሉልን። እዚህ ስቱዲዮ ሶስት እንግዶች አሉን። አቶ ጌታሁን ባሩዳ ይባላሉ። ቀድሞ አየር መንገድ ሰራተኛ ናቸው። የአዲስ አበባ ባልደረባችን የንጉሥ ያክሉም ጓደኛ ናቸው። ልጃቸው አብራለች ሶስትና ጌታሁን እዚህ ሀገር ነዋሪ ነች። እንኳን ደህና መጣችሁ ከርቀት እንላለን። የአየር ጊዜ ልንሰጥ ባለመቻላችን ይቅርታ እንጠይቃለን።
ሶስተኛ እንግዳለሁ ላስተዋወቅ። ሶስተኛውን መልካም። እሺ አዲሱ አመሰግናለሁ። ሶስተኛው እንግዳችን ዲያቆን ዳንኤል ክብረት ናቸው። ብዙዎች በሚሰሯቸው በተሳትፏቸው የሚያውቋቸው ይመስሉኛል። መምህርና ጸሐፊ ናቸው።
ሙያውን
ማዕረጉን ተረዳኛል። የቤተ ክርስቲያን ማዕረግ ነው።
ሰፊ ኢንተርቪው ስለምናረግ ከሱ ጋር ለራዲዮ መጽሔት ያኔ በደንብ እናስተዋውቃለን።
ዲያቆን ዳንኤል ክብረት እርሶም እንኳን ደህና መጡ። እንግዲህ ሶስቱ እንግዶቻችን ናቸው ስቱዲዮ ያሉት። ሰዓቱ እያለቀ ነው። አዲስ ወደ ማጠቃለያ መሄድ ሊኖርብን ነው።
መልካም። የቻይና ፕሬዚዳንት ሲፒዮንግ ለሶስት ቀናት ጉብኝት ሆንግ ኮንግ ገብተዋል። በሌላ በኩል ደግሞ ቻይና ሆንግ ኮንግ ወደ ሉዓላዊ ግዛቷ የተመለሰችበትን 20ኛ ዓመት ስታከብር ወታደራዊ አቅሟንም እያሳየች ስትሆን የቀድሞይቱ የእንግሊዝ ቅኝ ግዛት የነበረችው ከተማ የዲሞክራሲ ይዞታ እያሰጋቸው መሆኑን የሚገልጹ ተሟጋቾች እየተሰሙ ናቸው። የአውስትሬሊያ ፖሊሶች ታሪካዊ በተባለ የወሲብ ጥቃት በተወነጀሉ አንድ የቫቲካን ባለሥልጣን ላይ ክስ መሰረቱ። ክሱ በካቶሊካዊቷ ቤተ ክርስቲያን ውስጥ አለ የሚባለውን ወሲባዊ ወከባ ለማስቀረት ቃል በገቡት በሊቃነ ጳጳሱ አባ ፍራንሲስ ላይ ከፍተኛ ጫና እንደሚፈጥር ታውቋል። ካርዲናንድ ጆርጅ ፔል ይባላሉ ክስ የተመሰረተባቸው የካቶሊክ ቤተ ክርስቲያን ሊቀ ጳጳስ። አድማጮች፣ ለሰዓቱ ያለን አጠር ያለ ዜና በዚሁ አበቃ። Thank you.
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናገድናችሁ አሉላ ከበደና
አዲሱ አበበነን። ነገ ከምሽቱ 3 ሰዓት እንገናኛለን። ከእኛ ቀጥሎ የሚቀርበው የትግርኛ ፕሮግራም ነው። በእኛ በኩል
ሰላም፣ ደህና ደሩ። The Voice of America.